ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 30 2014 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ለከፍተኛ የጦር መኮንኖች የማዕረግ እድገት ሰጠች።
ተለዋጭ የሌላትን ሀገራችንን ከከፍተኛ ችግር ላዳኗት በዚህ ወቅት ፍቃት ያለው አመራር ዋናው ጉዳይ በመሆኑ ይህንን ዛሬ ተሰጠውን ማዕረግ በእውነቱ ልዩ ያደርገዋል።
የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ናቸው።
አንድ የአመራር ቦታ ምን አይነት ማዕረግ እንደሚያስፈልገው ግልጽ በህግ የተቀመጠ ስለሆነ ያን ቦታ መሙላትም ስለሚያስፈልግ ዋንኛው ደግሞ እነዚህ የመሩትን ሰዎች ሞራል መጠበቅ እድገት መስጠት አስፈላጊ በመሆኑ እንድምታው ይሄን የተመለከተ ነው።
እኚህኛው ደግሞ ጀነራል ባጫ ደበሌ ለአሜሪካ ድምጽ ከተናገሩት የተቀነጨበ ነው። የዛሬውን ስክሪፕት በተመለከተ ከዜናው በኋላ በሚኖረን ክፍለ ጊዜ ሰፋ ያለ ቅንብር ይኖረናል። ዝግጅቶቻችንን በዌብሳይታችን amharic.vnews.com በፌስቡክ @amharic ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
የናይስተርን አድማጮች እንደማመሻችሁ የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀነራል ብርሃኑ ጁላ የፊልድ ማርሻል ማዕረግ ተሰጣቸው። ዛሬ በኢትዮጵያ በተካሄደው የማዕረግ አሰጣጥ ስነ ስርዓት ላይ ለከፍተኛ የጦር መኮንኖች የማዕረግ እድገት መሰጠቱን የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ገልጸዋል። በዚህ መሰረት ከአንድ የፊልድ ማርሻል ማዕረጉ በተጨማሪ 4 ሙሉ ጀነራል፣ 14 የሌተናል ማዕረግ፣ 24 የሜጀር ጀነራል ማዕረግና 58 የብርጋዲየር ጀነራል ማዕረግ ተሰጥቷል። በዛሬው ዕለት የሙሉ ጀነራል ማዕረግ ያገኙት ጀነራል ባጫ ደበሌ ዛሬ የተሰጠው የማዕረግ እድገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ካሉት ተከሳሾች መካከል 6 ግለሰቦች ክሳቸው የተነሳላቸው በሰብአዊነት መሆኑን የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ በመዝገቡ የሚገኙ ሌሎች ተከሳሾች የክስ ሂደት እንደሚቀጥል ገልጸዋል። በአቶ ጆሃር መሐመድና አቶ እስክንድር ነጋ መዝገብ የተከሰሱት ደግሞ ክሳቸው መቋረጡን በመጥቀስ ይህም ለሀገራዊ ምክክሩ ውጤታማነት ተብሎ የተወሰነ እንደሆነ ተናግረዋል። አድማጮች የነዚህን ዜናዎች ዝርዝር ከዜናው በኋላ እናስደምጣቸዋለን። በኢትዮጵያ ትግራይ ክልል ሰሜን ምዕራብ በሚገኝ የተፈናቃይ መጠለያ ጣቢያ ላይ በተካሄደ የድሮን ጥቃት ህጻናትን ጨምሮ 56 ሰዎች ሲሞቱ 30 ሰዎች መቁሰላቸውን ሮይተርስ 2 የእርዳታ ድርጅት ሰራተኞች ያካባቢውን ባለስልጣናትና የአይን እማኞችን ጠቅሰው ነግረውኛል ሲል ዘግቧል። ሮይተርስ ጥቃቱ ተፈጽሞበታል ሲል የዘገበው ስፍራ በሰሜን ምዕራብ ትግራይ ኤርትራ ድንበር አቅራቢያ በሚገኝ የደደቢት ከተማ መሆኑን ጠቅሶ እለቱም አርብ ምሽት መሆኑን ስማቸው እንዳይጠቀስ የጠየቁ የእርዳታ ሰራተኞች እንደነገሩት አስታውቋል። ሮይተርስ ከኢትዮጵያ ቃል አቀባይ ኮሎኔል ጌትነት አዳንና የመንግስት ቃል አቀባይ ዶክተር ለገሰ ቱሉ ስለ ጥቃቱ ምላሽ እንዲሰጡ ለማድረግ ያደረገው ሙከራ ምላሽ አለማግኘቱን ገልጿል። የኢትዮጵያ መንግስት ቀደም ሲል ተፈጽሟል ለተባለው ተመሳሳይ ጥቃት በሰጠው ምላሽ ሰላማዊ ሰዎችን እንደማያጠቃ ማስተዋወቁን ሮይተርስ ዘግቧል። የህወሓት ቃል አቀባይ ጌታቸው ረዳ ባወጡት የትዊት መልእክት በየቀኑ አቅመ ደካማና ህጻናት መድኃኒት እየከለከለ ሰላማዊ ዜጎችን ኢላማ የሚያደርገው ድሮን በመላክ ራሱን እንደ ጻድቅ ይቆጥራል በማለት የጠቅላይ ሚኒስትር አብይን መንግስት ኮንነዋል። የግብጽ ባለስልጣናት ታዋቂ የፍልስጤም ፖለቲካ ሰው የሆኑትን ራሚ ሻዝን ለሁለት ዓመት ተኩል ካሰሯቸው በኋላ ዛሬ ከአገር ማባረራቸውን ተገለጸ። የፍልስጤም ፕሬዝዳንት ሙሐመድ አባስ አማካሪ የሆኑት የናቢል ሻዝ ልጅ ራሚ እንደ አውሮፓ አቆጣጠር ሐምሌ 2019 የታሰሩት ከሙስሊም ወንድማማቾች ጋር ተገናኝተዋል በሚል ክስ መሆኑን ተመልክቷል። በግብጽ የተወለዱት ራሚ የግብጽና የፍልስጤም ጣምራ ዜግነት ያላቸው ሲሆን እስራኤል በፍልስጤማውያን ላይ የምታደርገውን በደል በመቃወም ፍልስጤማውያንን የሥራ ማቆም አድማ በማስተባበር ይታወቃሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዩናይትድ ስቴትስ ዲሞክራቲክ ፓርቲ ውስጥ ለረጅም ጊዜ የህግ መወሰኛው ምክር ቤት አባልና መሪ ሆነው ያገለገሉት በ82 ዓመታቸው ታህሳስ 19/2014 ከዚህ ዓለም በሞት የተለዩት የኔቫዳው ሴኔተር ሃሪ ሪድ የመጨረሻው ስንብት በዛሬው ዕለት እንደሚፈጸም ተገለጸ። ፕሬዚደንት ባይደን፣ ምክትል ፕሬዚደንት ካማላ ሃሪስ እና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፓሎሲን ጨምሮ ከፍተኛ የዲሞክራቲክ ፓርቲ አባላትና ባለስልጣናት በኔቫዳ ግዛት ላስ ቬጋስ ውስጥ በሚፈጸመው የስንብት ስነስርዓት ላይ መገኘታቸው ተመልክቷል። የዋይት ሃውስ ረዳት ቃል አቀባይ ካሪን ጂን ፔሪ ትናንት በሰጡት መግለጫ ፕሬዚደንት ባይደን ሃሪ ሪድ በአሜሪካ የህግ መወሰኛ ምክር ቤት ታሪክ ውስጥ ከነበሩት ትላልቅ መሪዎች ውስጥ አንዱ መሆኑን ያምናሉ ብለዋል። ስለሆነም በዚህ አገር ታሪክ ትልቅ አስተዋጽኦ የነበራቸውን ሰው ለመዘከርና ቤተሰባቸውንም ለማክበር ወደዚያው ያመራሉ ሲሉ ተናግረዋል። የኮቪድ-19 ወረርሽኝ አገርሽቶ እየተስፋፋ በሚገኝባቸው የተለያዩ የዓለም ክፍሎች መንግስታት የተለያዩ የመከላከያ እርምጃዎችን እየወሰዱ መሆኑን እየተገለጸ ነው። ህንድ ዋና ከተማዋን ኒው ደልሂን መሰረታዊ አገልግሎት ከሚሰጡት በቀር ዛሬ ቅዳሜ ሙሉ ለሙሉ መዝጋቷን አስታውቃለች። የጀርመን ቻንስለር ኦላፍ ስኮሎዝ ትናንት አርብ ይፋ ባደረጉት ትዕዛዝ በየትኛውም ምግብ ቤትም ሆነ መጠጥ ቤት ለመግባት ከኮቪድ-19 ነጻ የሚሆን ማስረጃ መያዝ እንደሚገባ አስታውቀዋል። ሆንግ ኮንግ ውስጥ በነበረ የልደት በዓል ላይ የነበሩ ሁለት ሰዎች ለቫይረሱ የተጋለጠ ሆነው በመገኘታቸው ከ100 የሚበልጡ የምክር ቤት አባላትን ጨምሮ 9 የሚደርሱት የመንግስት ባለስልጣናት ራሳቸውን አግልለው እንዲቆዩ መታዘዙም ተመልክቷል። የእንግሊዝ ጤና ሚኒስትር ሳጂድ ጄቪድ ትናንት በሰጡት መግለጫ በእንግሊዝ ወደ ሆስፒታል የሚመጡት ሰዎች ቁጥር በመጨመሩ የሚቀጥሉት ጥቂት ሳምንታት ፈታኝ ጊዜ ሊሆኑ ይችላሉ ሲሉ አስጠንቅቀዋል። የጆን ሃፕኪንስ የኮሮና ቫይረስ የመረጃ ማዕከል ማዕከል ትናንት በሰጠው መግለጫ በዓለም ላይ ለኮቪድ-19 የተጋለጡት ሰዎች ቁጥር ለመጀመሪያ ጊዜ ከ300 ሚሊዮን በማለፍ ከፍተኛውን ቁጥር ማስመዝገቡን አስታውቋል። ለምሽቱ ዜና የተመደበው ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 30 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
በቃ ያን ቁራጭ ብረት ይዞ ቆሞ ነበር ከበሩ ጀርባ። ከዛ በሩን ሰብሮት ወደ ውስጥ አቀባብሎ አንድ ነው ሲገባ እዛው ነው በዚህ በብረቱ መጥቶ ወቤት ውስጥ ወደቀ። ከወደቀ በኋላ እነዛው ደኋላ ሸሽ ባለቤት ከዛ የሰውየውን መሳሪያ ቀመውና ሰውየውን እዚህ ቤት ውስጥ ገደለ።
በሁለተኛው አጋማሽ ዝግጅታችን ከሚቀርበውና ሰሞኑን ወደ አማራ ክልል ተጉዞ በነበረ ዘጋቢያችን በልዩ መሰናዶ ከተቀናበረ ዝግጅት የተቀነጨበ ነው። ሙሉን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ የፊልድ ማርሻል ማዕረግ ተሰጣቸው። ዛሬ በኢትዮጵያ በተካሄደው የማዕረግ አሰጣጡ ስነ ስርዓት ላይ ለከፍተኛ የጦር መኮንኖች የማዕረግ እድገት መሰጠቱን የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ገልጸዋል። በዛሬው ዕለት የሙሉ ጀነራል ማዕረግ ያገኙት ጀነራል ባጫ ደበሌ ዛሬ በተሰጠው የማዕረግ እድገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። ፀሐይ ዳምጠው ስርዓላት።
ኢትዮጵያ በታሪኳ ዛሬ የፊልድ ማርሻል ማዕረግ መስጠት ጀምራለች። የተለያዩ የማዕረግ እርገት ለከፍተኛ ለጦር መኮንኖች ተሰጥቷል። ሹመቱ በጦር ኃይሎች ጠቅላይ አዛዥ አብይ አህመድ አቅራቢነት በፕሬዝዳንት ሳህለወርቅ ዘውዴ በኩል ተሰጥቷል። ፕሬዝዳንት ሳህለወርቅ ዘውዴ በኢትዮጵያ የመጀመሪያ የሆነውን የፊልድ ማርሻል ወታደራዊ ማዕረግ ለጀነራል ብርሃኑ ጁላ ሰጥተዋል። በተጨማሪም ለ4 ጀነራሎች፣ ለ14 ሌተናል ጀነራሎች፣ ለ24 ሜጀር ብርጋዴር ጀነራሎችና ለ58 ብርጋዴር ጀነራሎች የማዕረግ እርገቱ ተሰጥቷል። በፕሮግራሙ ላይ ንግግር ያደረጉት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሀገሪቷን አጋጥሟት በነበረው የህልውና አደጋ ሀገራችንን ስለተከላከላችሁልን እናመሰግናለን ሲሉ ተደምጧል።
ሀገራችን ባለፉት ወራት በከፍተኛ ደረጃ ተፈትናለች። ህልውናዋ በከፍተኛ ደረጃ አደጋ ላይ ወድቆ ነበር። የኛን ሁኔታ አስቸጋሪ በከፍተኛ ደሞ ደረጃ አሳሳቢ የተወሳሰበ የሚያደርገው ሰላም በደፈረሰባቸው ሀገሮች እንደሚታየው ሽምቅ ተዋጊነት ጋር የሚወዳደር የማይሆነው አንደኛ በሁለት ሰራዊቶች መካከል የተካሄደ ነው። ሌላው ደግሞ ያወገን የተጠቀመበት ሀገር ለመፈራረስ የተጠቀመበት የተዋጋበት በራሱ ያስተዳደር ክልል ውስጥ ይገኝ የነበረው አብዛኛው የሀገር መከላከያ ትጥቅና መሳሪያ በመሆኑ ነው። እንዲያውም ሰራዊቱን እንዲህ የከፈለ ሰራዊቱንም ያውቁ ስለነበረ ከፍተኛ አደጋ ለመጣል የተመከረበት ነው።
ፕሬዝዳንቱ አክለው ዛሬ የተሰጠው ማዕረግ ከወትሮ ለየት ይላል ሲሉም ተናግረዋል።
አገራችን ከፍተኛ ስጋት ላይ ወድቃ ነበር። በማንኛውም ሀገር ኃይልን የመጠቀም ስልጣን ያለው የመከላከያ ሰራዊቱ ብቻ በመሆኑ ይህንን ስጋት ለመቀልበስ በአንድ በኩል እየመለመለ እየተደራጀ ሪፎርም እያደረገ የነበረ ሰራዊት ያለው ሰራዊት በመሆኑ እየታጠቀ ትጥቁን ለማሟላት እየሞከረ በሌላው በኩል እየተከላከለ ቀጥሎም እያጠቃ አገሪቱ ከነበረችበት ስጋት እንድትርቅ ስጋቱ እንዲቀለበስ አድርጓል። የሰራዊቱ አባላት እንዲሁም ሌሎች የጸጥታ አስከባሪ ኃይሎች የፈጸሙት ጀብዱ ከፍተኛ መረጋጋት እንዲገኝ አድርጓል። ይህ እንዲሆን ለዛሬቷ ቀን እንድንደርስ ለህይወታቸው ሳይሳሱ ቤትና ልጆችን ሳይሉ ብርድ ዝናብ ፀሐይ ሐሩር ሳይበግራቸው ተለዋጭ የሌላትን አገራችንን ከከፍተኛ ችግር ላዳኗት በዚህ ወቅት ብቃት ያለው አመራር ዋናው ጉዳይ በመሆኑ ይህንን ዛሬ ተሰጠውን ማዕረግ በእውነቱ ልዩ ያደርጋል።
ፕሬዝዳንት ሳህለወርቅ ዘውዴ ሁሉም በየደረጃ ያሉ የጦር መኮንኖች ላስገኙት ተጋድሎ መበረታታት ተገቢ ነው ሲሉም ተናግረዋል።
በአገራችን ከዚህ ቀደም ታይቶ ያልነበረው የፊልድ ማርሻል ማዕረግ በዛሬው ቀን ለጀነራል ብርሃኑ ጁላ ተሰጥቷል። ጀነራል ብርሃኑ ጁላን ለዚህ ላበቁት ጀግንነት እያመሰገንኩኝ ለዚህ ደረጃ በመድረሶ እንኳን ደስ አለዎት ለማለት ፈልጋለሁ። ለዚህ የበቃችሁ ከፍተኛ የጦር መኮንኖች እንኳን ደስ ያላችሁ ለማለት ወዳለሁ። ዛሬ የማዕረግ ድገት ያገኙ መኮንኖች በአመራር ሰጭነታቸው በመሆኑ አመራር የሚቋጨው በአገሪቱ የጦር ኃይሎች ጠቅላይ ጦር አዛዥ ነውና ለሰጡት ቆራጥ አመራር ለጠቅላይ ጦር አዛዡ በእውነቱ ልባዊ ምስጋና ለማቅረብ እወዳለሁ። ከዛን ወቅት ከነበሩ ስጋቶች ካንዣበቡ ከፍተኛ አደጋዎች ከነበረበት የገደል አፋፍ እንድንርቅ አድርጎናል። እያንዳንዳችሁ በነበራችሁበት የጦር ሜዳ የፈጸማችሁት ገድል ለዚህ አብቅቶናል።
በዛሬው ዕለት የጀነራልነት ማዕረግ ያገኙት ጀነራል ባጫ ደበሌ በበኩላቸው ዛሬ የተሰጠው የማዕረግ እርገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል።
የመጀመሪያው ሰራዊቱ መሪ ያስፈልገዋል። እነዚህ ዛሬ የተሾሙ የደረጃ ያሉት ጀነራል መኮንኖች ጦርነቱን ሲመሩ የነበሩ ናቸው። ኦልሞስት 3/4 ማለት ይቻላል። ሰራዊቱም እየሰፋ ስለሆነ ሙያውም እየሰፋ ስለሆነ በዚህ ቦታ አመራር ስለሚያስፈልግ አመራሩ ደግሞ በውትድርና በየደረጃ ያለ አንድ የአመራር ቦታ ምን አይነት ማዕረግ እንደሚያስፈልገው ግልጽ በህግ የተቀመጠ ስለሆነ ያን ቦታ መሙላትም ስለሚያስፈልግ ዋንኛው ደግሞ እነዚህ የመሩትን ሰዎች ሞራል መጠበቅ እድገት መስጠት አስፈላጊ በመሆኑ እንድምታው ይሄን የተመለከተ ነው። ሰራዊቱ ሰፍቷል። ሞራሉ መጠበቅ ያስፈልጋል። የአመራር ደረጃችንም መጠበቅ ያስፈልጋል። እነዚህ የመሳሰሉ ጥቂቶቹ ናቸው።
ጀነራል ባጫ የፊልድ ማርሻል ማዕረግ ለማን በምን መስፈርት እንደምትሰጥም አብራርተዋል።
ኢትዮጵያን የገጠማት ጦርነት መቼውም ገጥሟት አያውቅም። ኢትዮጵያ ትጠብቁኛላችሁ ብላ አሰልጥና ያስታጠቀቻቸው ከላይ እስከ ታች ድረስ ያስታጠቀቻቸው ወታደሮቹ ናቸው። መልሰው ኢትዮጵያን ለመበተን የተነሱት አንድም ተተኳሽ ወይም ጥይት መሐል ሀገር የለም በሙሉ ትግራይ ነው የነበረው እነዚህን ወስደው ከዚህ በኋላ ኢትዮጵያ ሰራዊት አይኖራትም ኢትዮጵያን በፈለግነው መንገድ እንበትናታለን ብሎ ያሉት አሸባሪዎችን ይሄን ሁሉ የወሰዱትን መልሶ ያለውን አስተጣቆ አድራይቶ ድል ያመጣ አመራር ነው የገጠመን ጦርነት ይሄ ነው ኢትዮጵያ የዚህ አይነት ጦርነት ገጥሟታ አቅም ኢትዮጵያ ዛሬ የፊልድ ማርሻል ለዚህ ያበቃት ጋሻና መከታ የሆናትን ሰው ዛሬ ፊልድ ማርሻል ካልሾመች መቼም ብትሾማት ይችላል
አሁን የማዕረግ እርገት የተሰጣቸው ከፍተኛ የጦር አመራሮቹ የህልውና አደጋውን በመቀልበስ ሂደት ጀብድ በመፈጸም ከፍተኛ አስተዋጽኦ ማበረከታቸውን ፕሬዝዳንት ሳለወርቅ ገልጸዋል በቀጣይ ሀገሪቷ ከገደል አፋፍ ለመመለስ ብዙ ይተበቃል ያሉት ፕሬዝዳንቷ ጦርነቱን ለማስቆምና ፖለቲካዊ መፍትሄ ለመስጠት እንዲሁም የተፈናቀሉ ዜጎችን መልሶ ለማቋቋም ትኩረት ልሰጥ ይገባል ሲሉ አሳስበዋል ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ካሉ ተከሳሾች መካከል 6 ግለሰቦች ክሳቸው የተነሳላቸው በሰብአዊነት መሆኑን የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ በመዝገቡ የሚገኙ ሌሎች ተከሳሾች የክስ ሂደት እንደሚቀጥል ገልጸዋል። አቶ ጆሃር መሐመድ እና አቶ እስክንድር ነጋ መዝገብ የተከሰሱት ደግሞ ክሳቸው መቋረጡን በመጥቀስ ይህም ለሀገራዊ ምክክሩ ውጤታማነት ተብሎ የተወሰነ እንደሆነ ተናግረዋል። ኬኔዲ አማተ ስርስራለው።
አቶ ስብሃት ነጋ፣ አቶ ጆሃር መሐመድና አቶ እስክንድር ነጋን ጨምሮ በትናንትናው ዕለት ከስር የተለቀቁ የፖለቲካ አመራሮችና ሌሎች ግለሰቦችን በተመለከተ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ እስረኞቹ የተለቀቁት በመህረትና በይቅርታ ሳይሆን ክሳቸው ተነስተውላቸው መሆኑን አብራርተዋል። ይህም በመንግስት የሥራ አስፈጻሚ አካል ውሳኔ መሰረት የተከናወነ መሆኑን የተናገሩት በአቶ ጆሃር መሐመድና በአቶ እስክንድር ነጋ መዝገብ ስር የተከሰሱት ሁሉም ተከሳሾች ክስ መነሳቱ ያስታወሱት ዶክተር ጌዲዮን ለዚህም ምክንያቱን ያስረዳሉ።
እነዚህ ሁለቱ መዝገቦች ላይ የነበሩት ተከሳሾች ዋነኝነት የተለያዩ የፖለቲካ ፓርቲዎች አመራር የሆኑ ከሞላ ጎደል ትልቅ ቁጥር ያለው የፖለቲካ ተከታይ አላቸው ተብሎ የሚገመቱ ግለሰቦች ናቸው። የነሱ ክስ እንዲነሳ የተደረገው በቅርቡ የሀገራዊ ምክክር ሂደት በሰፊው ይጀምራል ተብሎ ይታሰባል። የዚህ የሀገራዊ ምክክር ሂደት አሳታፊነትና አካታችነት ለመጨመር የመድረኩንም ቅቡልናና ውጤታማነት ከፍ ለማድረግ ሲባል የተወሰነ ውሳኔ ነው። ቀጥለንም እናረጋው መድረክ በረንብ አካታች አሳታፊ ሁሉም የማህበረሰብ ክፍል ተሳትፎበታለው ተወክዬበታለው ሚል እንዲሆን ይፈልጋል። ይሄንን ለማረጋጋት መንግስት የሄደበት ርቀት ነው እነዚህ ክሶች በማንሳት ማለት ነው።
በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ካሉ ተከሳሾች መካከል ደግሞ ክሳቸው የተነሳላቸው 6 ግለሰቦች ብቻ መሆናቸውን የገለጹት ሚኒስትሩ የሌሎች ክስ ግን እንዳልተነሳ ነው የገለጹት።
በነ ዶክተር ደብረጽዮን መዝገብ ላይ ካሉ በዛ ካሉ ተከሳሾች ከዛ ውስጥ ጥቂቱ የ6 የሚሆኑት ግለሰቦች ክስ ተነስተዋል። የነሱ ደግሞ በዋነኝነት እንዲነሳ የተደረገው ከፍተኛ የሆነ የጤና እክል ችግር ያለባቸው በእድሜያቸውም ገፋ ያሉ ሰዎችን በመለየት ይበልጥ ከሰብአዊነት አንጻር የነሱ ክስ ለጊዜው እንዲቋረጥ ተደርጓል። እንግዲህ በዛ መዝገብ ላይ በጣም ብዙ ቁጥር ያላቸው ወታደራዊ አመራር የሰጡ እንዲሁም ፖለቲካዊ አመራር የሰጡ የተለያዩ ግለሰቦች በዚህ ሂደት ተሳትፏል የተባሉ ተቋማት ተከሰዋል። አንድ መዝገብ ብቻ ሳይሆን ከአንድ በላይ ሆኑ የተለያዩ መዝገቦች አሉ። ከዚህ ጉዳይ ጋር በተያያዘ ያለ ከዛ ውስጥ የድርጅቱ ስራ አስፈጻሚ ኮሚቴ አባል ያልሆኑ እንዲሁም እድሜያቸው በጣም የገፋ ወይም ከፍተኛ የጤና እክል ያለባቸው ሰዎች የነሱን ብቻ ነው እንዲቋረጥ የተደረገው። ስለዚህ ቀሪው መዝገብ እንዳለ ነው። መዝገቡ ሙሉ በሙሉ የተቋረጠ ወይም የተነሳ አይደለም።
በነ ዶክተር ደብረጽዮን የክስ መዝገብ ስር ከሚገኙ ተከሳሾች መካከል እንዲፈቱ የተወሰነላቸው አቶ ስብሃት ነጋ፣ ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ፣ አቶ አባዲ ዘሙ፣ ወይዘሮ ሙሉ ገብረ እግዚአብሔርና ወይዘሮ ኪሮስ ሀጎስ መሆናቸውን የኢትዮጵያ መንግስት ኮሙኒኬሽን አገልግሎት በትናንትናው ዕለት መግለጹ ይታወሳል። እነርሱን ጨምሮ በአቶ ጆዋር መሐመድና በአቶ እስክንድር ነጋ መዝገብ ስር የተከሰሱ ሁሉም ተከሳሾችም እንዲፈቱ መደረጉን ተከትሎ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሰጡት መግለጫ ይህን እርምጃ በደስታ እንደሚቀበሉ አስታውቀዋል። ጉልህ መተማመን የመገንባት ሂደት ያሉትን ይህን እርምጃ ሁሉም ወገኖች ጦርነት እንዲቆምና ዘላቂ የሆነ የተኩስ አቁም ስምምነት በማድረግ እንዲሁም ተአማኒና ሁሉን አቀፍ ብሔራዊ ውይይትና የእርቅ ሂደት በመጀመር እንዲያጎለብቱ ሲሉም ጥሪ አቅርበዋል። በግጭትና በድረ ግጭት የሽግግር አውድ ውስጥ ባሉ እንደ ኢትዮጵያ ያሉ ሀገራት መደበኛ የፍትህ ስርዓት ችግሩን በበቂ መጠን ለመፍታት እንደማያስችል በሚታመንበት ጊዜ የሽግግር እና የታደሰው ፍትህ ተግባራዊ እንደሚደረግ ለኢዚያ የገለጹት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያም ይህን ተተገብራለች ብለዋል።
ብሔራዊ መግባባት ማምጣት ካልቻለ እስከዛሬ ስናልፍበት የቆየ ነው የግጭት እና የቀውስ ውደት እየቀጠለ ለሚቀጥለው ትውልድም የሚሻገር ይሆናል። ይህንን ምዕራፍ መዝጋት አለብን ካልን retributive የሆነ ፍትህ ወይም የቅጣትና በቀል ላይ ያተኮረ ፍትህን አካሄድ ብቻ እየተከተልን ልንደርስበት ምንችለው ነገር ላይሆን ይችላል። ለምክክርና ለውይይት ቦታ ሰጥተን በወሳኝ ሀገራዊ ጉዳዮች ላይ የተሻለ መግባባት እንዲመጣ ሁሉንም ወገን የሚያካትት ምክክር ማድረግ በጣም አስፈላጊና ለሀገር ህልውና ለሀገር ቀጣይነት መሰረታዊ የሆነ ነገር እንደሆነ መገንዘብ ያስፈልጋል። እንደዛ ባለ መልኩ ሀገራዊ መግባባት ፈጥረን ባለፉት 3 አመታት ብቻ ሳይሆን ከዛም ቀደም ያጋጠሙ የነበሩ በደሎች፣ የመብት ጥሰቶች እና ጉልህ የሆኑ እንደዚህ ያሉ ጉዳዮችን በተሐድሶ በሽግግር ፍትህ ማዕቀፍ ወይም በትራንዚሽናል እና ሪስቶሬቲቭ ጀስቲስ አፕሮች መፍትሄ ለመስጠት ጥረት ምናደርግ ይሆናል።
በኢትዮጵያ ታሪክ እስካሁን ሁሉን አካታች ሀገራዊ ምክክር ተደርጎ እንደማያውቅም ነው ሚኒስትሩ የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታታዮቻችንን እናመሰግናለን። ያደመጣችሁ ያላችሁት በ19 25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የዛሬው ቅዳሜ የኢትዮጵያውያን ገና በዓል በተከበረበት ማግስት በመሆኑ አንድ ሙዚቃን ጋብዛችሁ ከተማ መኮንንና ጽጌ ሮማናስ ናቀ በመውደድ መንገድ ላይ ሲሉ የተጫወቱትን ቆየት ያለ ዜማ ነው መንጋብዛችሁ። ከተማ መኮንንና ጽጌ ሮማናስ ናቀ በመውደድ መንገድ ላይ ሲሉ የተጫወቱትን ቆየት ያለ ዜማ ነበር ያስደመጥናችሁ። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ላይ @voamharic እና #voamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ዮሐን ግርማ ነኝ። ወደ ሁለተኛው አጋማሽና ሰፋ ያለውን ጊዜ ወደሚወስደው ዝግጅት እናልፋለን። በዚህ ዝግጅት ሰሞኑን ዘጋቢያችን ኬኔዲ አባተ ወደ ሽዋሮቢት ሃይቅና ኮምቦልቻ ተጉዞ ነዋሪዎችን አነጋግሯል። ይህን በተመለከተ ያጠናቀረውን ዘገባ ለምሽቱ ይዘናል። በተከታታይም እናስደምጣችኋለን። በቅድሚያ ወደ ሽዋሮቢት እንወሰዳችሁ። በሰሜን ሸዋ ዞን ቀወት ወረዳ ህዋት በነበረባቸው ጥቂት ቀናት በወረዳው 68 ንጹሃን ሰዎች ለሞት መዳረጋቸው ተገለጸ። በሸዋሮቢት ከተማ የቤተሰብ አባል ተገድሎብናል ከሚሉ ነዋሪዎች ጋር ቆይታ ያደረገው ዘጋቢያችን ኬኔዲ አባተ ተከታዩን አስተናርቷል።
ወይዘሮ ሳራ ማሞ የሸዋሮቢት ከተማ ነዋሪ ናት። የህዋት ታጣቂዎች ህዳር 12 ወደ ከተማዋ በገቡበት ቅጽበት ከጎበኙዋቸው ቤቶች አንዱ እርሷና ቤተሰቦቿ የሚኖሩበት መሆኑን የ32 አመቷ ወይዘሮ ሳራ እንዴት ገልጻለች?
የተፈጠረው ነገር ህዳር 12 ለሊት ላይ ማለት ነው። ነገ 12 ሊሆን ዋዜማው ማለት ነው። ለሊት 7 ሰዓት እኛ ቤታችን ነበር። ልክ እንደመጡ የውጭውን በር ሰብረው ቤት ነው ቀጥታ የመጡት። እኛ ልጅ አልጋ ላይ ነበርን ያለን። ባለንበት ሰዓት ባለቤቴ በቃ እንደሚገድሉን ሁላችንም ስላወቀ ራሳችን ለመከላከል ብሎ በቃ ያን ቁራጭ ብረት ይዞ ቆሞ ነበር ከበሩ ጀርባ። ከዛ በሩን ሰብሮት ወደ ውስጥ አቀባብሎ አንዲኛው ሲገባ እዛው ነው በዚህ በብረቱ መጥቶት ወደ ቤት ውስጥ ወደቀ። ከወደቀ በኋላ እነዛ ወደ ኋላ ሸሹ። ባለቤቴ ከዛ የሰውየውን መሳሪያ አቀማውና ሰውየውን እዚህ ቤት ውስጥ ገደለው።
በከተማዋ በሚገኝ አነስተኛ የዱቄት ፋብሪካ ውስጥ ተቀጥሮ ይሰራ ነበር ያለችውን ባለቤቷን ፍስሃ ሙሉነህን ያጣችበትን ክስተትም ወይዘሮ ሳራ ታብራራለች።
ከዛ በኋላ ብዙ ሆኖ መጥቶ እኛን እዚህ ቤት እንደምታዩት ያችል ያለው ቤቱ እንዳለ ይመጥ። ከዛ ቦምብም ብለው ላይ ጣሉ፣ ጋዝም አርከፈከፉ። በዚህን ሰዓት እኔና ልጅ እየተንቀጠቀጠን ቤት ውስጥ ነበር። እኔም ትከሻዬ ላይ በጨረፍታ በጥይት ተመትቻለሁ። ቦምቡ ሌላ ፍንጥርጣሪው ጀርቤን ኩላ በሙሉ መቶኝ። ከዛ በመጨረሻ ይዘውና ወጥተው እዚህ ጋር መንገዱ ላይ እኔም ለብቼ ልጅቷንም ለብቻዋ አስቀምጠውን ባለቤቴን ለብቻው አስቀምጠውት ያሰቃዩን ጀመሩ። ከዛ እሱን አሰቃዩብኝ። ከዛ ለኛ ሲል ለመናቸው፣ እያለቀሰ ለመናቸው ልጅና ሚስቴን ተውልኝ እኔን ግደልኝ አላቸው። እኔ ለመንኳቸው፣ ስለምናቸው ግን ለመንኳቸው። እዛ ባለቤቴን ወደዛው ገደሉት፣ ገደሉብኝ። ከዚያው እኔና ልጄን ተርፈን ይኸው ባለቤቴን ቀብሬያለሁ። በቃ ምንም የለኝም።
የሟች የሥራ ባልደረባና ጎረቤት የሆነው ወጣት ግዛው ለማ በወቅቱ የእርሱን ቤት በህወሓት ታጣቂዎች መፈተሹንና መዘረፉን በማስታወስ ባልደረባው ስለተገደለበት አጋጣሚ ይህን ይላል።
ግምቱ ከአምስት ተኩል እስከ 6 ሰዓት በሆነ ውስጥ እኔ ብዙም እንቅልፍ አልያዘኝም ነበር እና ከዚህ እሱ ከሚኖርበት በስተጀርባ ነው የሚኖረው እና ቁልቢ አካባቢ ሆቴል ሲደበደብ ተነስተው ከቁልቢ ሆቴል ዘለው ግቢው ላይ ወደ አምስት ናቸው ገቡ። ቢሲውን ምንም ከፋፈቱ ሞባይልም ወሰዱ። 22700 ብር ነበረች ቁምሳጥን ውስጥ፣ እሷን ኪሳቸው አስገቡ። ያችን ብር ሲያገኙ በቃ ልክ ወደዚህ ወደ ጓደኛዬ ቤት መጡ። ከዚያ በኋላ እዚህ ጥይት መተኮስ ጀመሩ። ያው እንግዲህ እንደኛ ይከፍታል ብለን ነበርን። ያው አስቀድሞ ድምጽ ምናምን ሲሰማ ያው ባለቤቱ እንደተናገረች ማለት ነው ያው ከቤት ወጥቶ ይችን ዱላ ይዞ ኖሯል። በዚህ ፍረን ነው መቶ መጀመሪያ ኮማንዶ ነው በነገራችን ላይ የገደለው ኮማንዶ ነው። ከዚያ በኋላ ወጥቶ እንግዲህ ከዚህ ከበር ወጥቶ የተገደለው እዚህን አብዱ ሁሴን ፊት በርሊን የተገደለው አውጣውት ከገደሉት በኋላ በናፍጣ አርጥፎ አቃጥሎታል።
ለባለቤቷ ገቢ ተተዳደረ እንደነበር የምትገልጸው ወይዘሮ ሳራ አሁን ላይ ከአንድ አመት ተኩል እድሜ ልጇ ጋር ለችግር መጋለጧን ተናግራለች።
መተዳደሪያ ነገር የለም። እሱኒ ስራ የለኝ። እሱ ነበር ፋብሪካው እየሰራ የኖር ነው ያለ። እኔ ምንም ስራ የለኝ። ምንም ይረዳይ ሰው የለም። እሱ ነበር የምንተዳደረው። ይወስርም ወሰዱብኝ በቃ።
ሌላው የሸዋሮቢት ነዋሪ ወጣት ወርቁ ሙላት ደግሞ ከቤተሰቦቹ ጋር በአካባቢው ከነበረው ጦርነት ለማምለጥ ሲሞክሩ ዳር 20 በውጊያ መሃል በተተኮሰ ከባድ መሳሪያ የልጁን እናት ባለቤቱን ማጣቱን ይገልጻል።
ያም ሸሽተን ሄደን ነበር ወደ ደብረሲና። ሸሽተን በር ላይ ነበር ነው ቤት ለንገባ በር ላይ ያለ ነው። እዛ በሸሽንበት ቦታ ላይ ያው ከባድ መሳሪያ ነው ያጠፉብን። ባለቤቴን አጣሁ። ወንድሜም ተጎዳ። እኔም ያው ትንሽ ተወሰነ ተጎድቻለሁ። ከባድ መሳሪያ ነው ቀጥታኛ ላይ የተተኮሰው። ያው አፍንጣሪ ነው እኛን ያገኘን። እሷን ወዲያው ስትሞት እኛ ተረፈን ነው።
በፍንጣሪ አናቱና ጎኑ ላይ ለጉዳት የተዳረገው ታናሽ ወንድሙ የ23 አመት ወጣት ዮርዳኖስ ሙላተም በወቅቱ የነበረውን ሁኔታ እንዲያስታውሳል።
ከሸዋረቢት ተሰደን ወደ ደብረሲና አካባቢ ሄደን እዛ እንደደረሰን ያው የውሃ ታጣቂ ዘድ ስለደረሰ ስለነበረ በቦታው ስለተከበብን ያው መውጫ ጠፋብን። ከዛ በቃ የሆነ ጧት አካባቢ ላይ ከዛ ቦታ በግድ ወጣን። ከዛ ወጥተን ወደ ገጠር አካባቢ ሄድን። በነጋታኛው ቀን 6 ሰዓት ተኩል አካባቢ ላይ የከባድ መሳሪያ ተወረወረብን እኛ ላይ። ያው የወንድሜ ሚስት በቃ በሰዓቱ ነው የሞተችው። ያው እኛ እንግዲህ እግዚአብሔር ብሎ ተርፈናል። ግንባሬና ጎድን አካባቢ ላይ ተመትቻለሁ።
በሰሜን ሸዋ ዞን ቀወት ወረዳ ብቻ 68 ሰላማዊ ሰዎች ከጦርነቱ ጋር በተያያዘ መገደላቸውን የወረዳው ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ገልጸዋል።
ወደ ቀበሌዎቻችን ስንሄድ 18 ቀበሌዎች እናስተዳድራለን እንደኛ ወረዳ። በእነኛ 18 ቀበሌዎች 68 ሰው እስካሁን ድረስ የተጠራ ሞት ተከትሏል። የቆስ 68 ንጹሃን ሰዎች ማለት ነው። የቆሰለ 76 ሰዎች ቆስለዋል። እንዲሁም የግለሰብ ቤት 35 ነው ተቃጥሏል እኛ ወረዳ ማለት ነው።
የህወሓት ታጣቂዎች በዞን ውስጥ በቆዩባቸው ጊዜያት ተፈጽመዋል የተባሉ ግድያዎችን፣ የጭካኔ ድርጊቶችንና ሌሎችም የሰብአዊ መብቶች ጥሰቶችን አንጥሮ ለማውጣት ጥናት እየተደረገ መሆኑን የዞኑ አስተዳደር አስታውቋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህወሓት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ።
ከዚሁ ከሸዋሮቢት ሳንወጣ ወደ ሸዋሮቢት ሆስፒታሉ እንሰዳችሁ። ቀለል ያሉ የህክምና አገልግሎቶች በሆስፒታሉ መሰጠት ጀምሯል። በሆስፒታሉ ውስጥ የነበሩ በርካታ ቁሳቁሶች በህወሓት ታጣቂዎች እንደወደሙና እንደተዘረፉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረማርያም ተናግረዋል። ከሆስፒታሉ በተጨማሪ ሌሎች በከተማዋ የሚገኙ ተቋማትም የጥቃት ኢላማ ቢሆኑም ህወሓት ግን እነዚህን መሰል ክሶች እንደማይቀበል መግለጹ ይታወሳል። ወደ ዘገባው እናልፋለን።
ለ300,000 ያህል ሰዎች አገልግሎት የሚሰጠው የሸዋሮቢት የመጀመሪያ ደረጃ ሆስፒታል የህወሓት ታጣቂዎች ከህዳር 12 ጀምሮ ለ10 ቀናት በከተማዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ ተቋማት አንዱ ነው። በሆስፒታሉ አብዛኛው ቁሳቁሶች ላይ ዘረፋና ውድመት መፈጸሙን የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረማርያም ይናገራሉ።
የኛ ሆስፒታል እንግዲህ እናንተ ዘግይታችሁ ስለመጣችሁ ነው ከተጸዳ በኋላ በሚያሳዝን ሁኔታ ህብረተሰቡ የሚገለገልባቸው የህክምና ግብአቶች፣ መድኃኒቶች አሉ ለምሳሌ ሙሉ ለሙሉ እንዲሁም ደግሞ ህክምናውን የሚያግዙ የሚደግፉ የኮምፒውተር ሲስተሞች፣ የፔሽንት ፋይሎች፣ የማሽን ፓርቶች ለምሳሌ ኮምፒውተር ቢሆን ኮምፒውተር ሃርድ ዲስኩን
ይዘዋቸው ሄደዋል። ኦልሬዲ ምን ያህል ውድመት ደረሰ የሚለው ያው ውድመቱ አንዳንዶቹ ከፍ ያለ ነው እና አሁን ግን እሱን ሞር በገንዘብ እንትን ለማለት ኦዲት እየተደረገ ነው።
ይሁን እንጂ ከበሮቹና መስኮቶቹ ውጭ በሆስፒታሉ ህንጻ ላይ ጉዳት አለመድረሱን ዶክተር ታምራት አረጋግጠዋል። አሁን ላይ የጤና ጥበቃ ሚኒስቴር፣ የዞኑ ጤና መምሪያ እንዲሁም ለጋሽ ግለሰቦች ባደረጉት ድጋፍ በመታገዝ ሆስፒታሉ እንደ ድንገተኛ ያሉ ቀለል ያሉ የህክምና አገልግሎቶችን መስጠት መጀመሩንም የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ገልጸዋል።
አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበሩ ትልቅ የህክምና ሰርቪሶች አሁን ላይ እንጀምርም። ግን አሁን የድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር ስኳር፣ ደም ግፊት እንደዚህ በቀላሉ ደግሞ መድኃኒት ላይ የነበሩ ህመምተኞችን መድኃኒቱ እንዳይቋረጥባቸው የጸረ ኤችአይቪ እነሱ ተጀምሮ እንዳያችሁት ያው ህብረተሰቡ አሁን ገና እንትን ኢንፎርሜሽንም ስላልደረሰው ብዙ እንደ ድሮ አይደለም እንጂ አሁን አገልግሎት ተጀምሯል።
የጽንስ ክትትል ለማድረግ ወደ ሆስፒታሉ መጥታ ያገኘናት ወይዘሮ አበበች መስፍን የሸዋሮቢትን ሆስፒታል ጨምሮ በአካባቢው የነበሩ ሌሎች የጤና ተቋማትም ለጉዳት በተጋለጡበትና አገልግሎት መስጠት ባቆሙበት ወቅት የነበረውን ችግር እንዴት ገልጻለች።
ምሳሌ እኔ ባለሁበት ገጠር በደብረሲና በታች ነው የሄድኩት። ጀውሃ ትባላለች። የፍረታ ግድም ወረዳ ህክምና ስለሌለ ሴትዮዋ ልጁን ወልዳ በእንግዳ ልጅ ምክንያት ሞተች። ግን ይሄ ሆስፒታል ኑሮም ቢሆን በዛ አጋጣሚ እቺ ሴት እናት ትድን ነበረ። ያንን ነገር አይቻለሁ። በዚህ ሰዓት በዚህ በክፉ ቀን ብዙዎች ከእንደዚህ ከብዙ ከሚያስጠላ አደጋ ይድኑ ነበር። ግን ያው እዚህ ደርሰናል ማለት ነው።
ሆስፒታሉ ወደ ቀድሞ አገልግሎቱ ተመልሶ ማየት መሻቷ መሆኑንም ነው ወይዘሮ አበበች የምትናገረው።
ማለትም እዛም ሆነን መታከሚያችን እዚህ ነው። እዛ እንትን ጤና ጣቢያ አለን፣ ሪፈር ሲጻፍልን እዚህ መጥተን ህክምናችንን በሙሉ ሁኔታ አግኝተን እንሄዳለን። ማንኛችንም ይህ ሆስፒታል ስለሚያስፈልግ እንደ በፊቱ ሙሉ ቢሆን ደስ ይለናል። በቃ የበፊቱን አገልግሎቱን ቢሰጥ ደስ ይለኛል።
በሸዋሮቢት ከተማ የሚገኘው ይፋት የተሰኘ የግል ሆስፒታልም መሰል ዘረፋና ጉዳት እንደደረሰበት ተመልክተናል። ከዚህ በተጨማሪ መንግስታዊ አገልግሎት ሰጪ ተቋማትም የጥቃት ኢላማ ሆነዋል። ከፍተኛ ጉዳት ከደረሰባቸው ተቋማት መካከልም የቀወት ወረዳ አስተዳደር መስሪያ ቤት ይጠቀሳል። የወረዳው ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ስለደረሰው ጉዳት እንዲያስረዳሉ።
ከፍተኛ የሰብአዊና ቁሳዊ ሀብት ውድመት አድርሷል። እዚህ እንደምታውቁት በስተኋላ አስተዳደር ፑል የሚባል ወደ 7 እና 8 ሴክተሮችን አቅፎ የያዘ መስሪያ ቤት ነው። ይሄ ሙሉ በሙሉ በሳት እስከነ ንብረቱ እንዲጠፋ ተደርጓል። ከዚያ ውጪ በወረዳችን ወደ 24 መስሪያ ቤቶች አሉ። የነኛ መስሪያ ቤቶች አጠቃላይ ንብረት ተዘርፏል። የኤሌክትሮኒክስ እቃዎች እንደ ኮምፒውተር፣ ላፕቶፕ እና የመሳሰሉት በራቸው እየተገነጠለ የተዘረፉ ተዘርፎ ያዘረፉት ደግሞ በመቀጥቀጥ ጉዳት ደርሶባቸዋል። ከጥቅም ውጭ እንዲሆን አድርገዋል።
በወረዳው 18 ቀበሌዎች የሚገኙ ሌሎች በርካታ ተቋማትም መጎዳታቸውን የገለጹት አቶ ጌታቸው በተቋማትና በንጹሃን ሰዎች ላይ የደረሱ የተለያዩ ጥቃቶችን በተመለከተ ዝርዝር ጥናት እየተደረገ እንደሆነም አመልክተዋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህወሓት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ።
ወደ ኮምቦልቻ ኢንዱስትሪያል ፓርክ ነው የምንወስዳችሁ። በኮምቦልቻ ኢንዱስትሪ ፓርክ በሚገኙ የፋብሪካ ማሽኖች ላይ የጎላ ጉዳት አለመድረሱን ፓርኩ አስታውቋል። ይሁን እንጂ የህወሓት ኃይሎች ተቆጣጥረውት በቆዩበት ወቅት ዘረፋ መፈጸሙንና በፓርኩ የአስተዳደር ህንጻ ላይ ከፍተኛ ጉዳት መድረሱን የፓርኩ ስራ አስኪያጅ አቶ አህመድ ሰኢድ ለአሜሪካ ድምጽ ገልጸዋል። በኮምቦልቻ በሚገኙ ሌሎች ኩባንያዎችም ላይ የተለያዩ ጉዳት የደረሱ ሲሆን በተለይ የቱርክና የቻይና ኩባንያዎች በዋናነት ተጎድተዋል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ለዚህም ምክንያቱ ፖለቲካዊ እንደሆነ ይገልጻሉ። ወደ ዘገባው እንሰዳችሁ።
የኢንዱስትሪ ማዕከል በሆነችው ኮምቦልቻ ከተማ የህወሓት ኃይሎች በቆዩባቸው ጊዜያት ጉዳት ከደረሰባቸው ተቋማት በ2009 ዓ.ም ስራ የጀመረው የኮምቦልቻ ኢንዱስትሪ ፓርክ ይገኝበታል። ከተለያዩ ሀገራት በፓርኩ ኢንቨስት ያደረጉ 6 ኩባንያዎችና በስራቸው ተቀጥረው የሚሰሩ ከ4000 በላይ ሰራተኞች አሁን ላይ ስራ አቁመዋል። ገልጸዋል። በፓርኩ ላይ የደረሰውን የጉዳት መጠን ለመመልከት ወደ ስፍራው ባቀነንበት ወቅት ከፍተኛ ጉዳት ደርሶበታል የተባለው የፓርኩ የአስተዳደር ህንጻ እየተጸዳ ነው የደረሰው። በአስተዳደር ህንጻው ውስጥ ያሉ በርካታ ቁሳቁሶች ቢጎዱም የፋብሪካዎች ማሽኖች ግን በአብዛኛው ጉዳት እንዳልደረሰባቸው መታዘብ ይችላል። የፓርኩ ዋና ስራ አስኪያጅ አቶ አህመድ ሰኢድም ይህንን ያረጋግጣሉ።
እንግዲህ የደረሰውን ጉዳት በሁለት መልኩ ማየት እንችላለን። የመጀመሪያው ማሽኖች ላይ የደረሰውን ጉዳት ስናይ ማሽኖች ላይ ያን ያክል የደረሰ ጉዳት የለም። ጥሩ ነገር ብለን እንደስተውስ ነው ያን ያክል ጉዳት ደርሷል ብለን አንወስድም። 95% አካባቢ የሆኑ ማሽኖቻችን ደህናዎች ናቸው። ሌላው የአድሚኒስትሬቲቭ አካባቢ ላይ ያሉ ቢሮዎች፣ ዶክመንቶች፣ ኮምፒውተሮች፣ ሶፍትዌሮች እነሱ በሙሉ ወድመዋል። ሙሉ በሙሉ በሚባል ደረጃ ወድመዋል እነሱ። ሶስቱን ወደ ስራ ለማስገባት ረጅም ጊዜ ወስዷል።
ከዚህ ባለፈ በፓርኩ የህዋት ኃይሎች ዘረፋ መፈጸማቸውን የገለጹት አቶ አህመድ ከህዋት ኃይሎች ውጭ በዘረፋ የተሳተፉ ግለሰቦች ያሉ እንደሆን ላነሳውላቸው ጥያቄም ምላሽ ሰጥተዋል።
ደም ብዙ ነገሮችን ይዚህ የነበሩት ኃይሎች ነካክቷቸዋል። አብዛኛውን የገቡት ኃይሎች የሚፈልጉት ነገር ወስዷል፣ ጭነዋል። የመኪና ስፔር ፓርት ወስዷል፣ የአለቁ ምርቶች ተወስዷል፣ ጥሪቆችም ተወስዷሉ። እንግዲህ በዛ አጋጣሚ ላይ ከማህበረሰቡ የመጥቶ የወሰደ ሊኖር ይችላል። ያንን ከግብረ ኃይል ተቋቁሟል። የአካባቢ ኮማንድ ፖስት አለ፣ ያ ግብረ ኃይል አለ። ከግብረ ኃይሉ ጋር ሆነን በጋራ የምናጥራው ነው የሚሆነው። ግብረ ኃይሉ ቀነ ገደብ አስቀምጧል። የወሰዱ የማህበረሰብ ክፍሎች ካሉ እንደመልሱ አስቀምጧል። አይ ቲንክ ያ ቀነ ገደብ አልቋል። እሱ ወደ ፍተሻ እንገባለን። ስንፈተሽ ነው የምናውቀው።
በአሁን ወቅት ፓርኩን በአጭር ጊዜ ወደ ስራ ለማስገባት እየተሰራ እንደሚገኝ የነገሩን ስራ አስኪያጁ አቶ አህመድ ሰኢድ፣ ሆኖም ስራ እስኪጀመር የፓርኩ ሰራተኞች ያላቸው እጣ ፈንታ ምንድነው በሚል ላነሳውላቸው ጥያቄ ይህን ብለዋል።
ፓርኩ ወደ ስራ ሲመለስ እነሱ ወደ ስራ ለመለሳል ወደ ስራ እስኪመለስ ድረስ ደግሞ እነሱ በተለያየ መልኩ ድጋፍ ለማድረግ ፓርካችን እንቅስቃሴ ጀምሯል። ከሚመለከታቸው አጋር አካላት ጋር ነው የኛ ካምፓኒዎች ጋር የተነጋገርን ነው፣ አሰሪዎቻቸው ጋር የተነጋገርን ነው። በቅርቡ እነሱን ጠርተን በስነ ልቦናም በኢኮኖሚም ደሞዛቸው የሚከፈልባቸው መንገድ ሳይኮሶሻል የሆነ ሰፖርት ለመስጠትም ከተለያዩ ኤንጂኦዎች ጋርና አጋር አካላት ጋር የተነጋገርን ነው። ከነሱ ጋር ሆነን ድጋፍ አድርገን ሰፖርት አድርገናቸው ወደ ስራ ይመለሳሉ ብለን እናስባለን።
በኮምቦልቻ ኢንዱስትሪ ፓርክ የግንባታ ስራዎችን የሚያከናውነው CCECC የተባለ የቻይና ኩባንያም የጥቃት ኢላማ መሆኑን የሚገልጹት የኩባንያው የኮምቦልቻ ቅርንጫፍ ሰው ኃይልና አስተዳደር ኃላፊ በላይነህ ወርቁ ስለደረሰው ጉዳት ይህን ይላሉ።
በCCECC ላይ ከፍተኛ የሆነ ጉዳት ነው የደረሰው። ኦልሞስት ወደ 6 ኮንቴነር ተከፍተው ከቀረጥ ነጻ የገቡ ማቴሪያሎች፣ የተለያዩ ለፓርኩ የሚሆኑ አገልግሎት ላይ የሚሆኑ ስፔር ፓርቶች ተዘርፈዋል። እንዲሁም ቢሮ ውስጥ ያሉ የተለያዩ ወንበር ጠረጴዛ፣ የተለያዩ ነገሮች፣ ዶክመንቶች ሁሉ ከጥቅም ውጭ እንዳያገለግሉ መልሰው ከጥቅም ውጭ ሆነዋል። ባለሙያዎችም ቻይናዎችም መምጣት አልቻሉም። ምክንያቱም አንደኛ በሳይኮሎጂካሊ በጣም ተጎድተዋል። ምን መጣቆነ ምን አይነት ዋስትና ሊኖር ይችላል የሚል ስጋት በመኖራቸው እዛው ባሉበት ተቀምጧል።
በተጨማሪም በኮምቦልቻ ከፍተኛ ጉዳት ከደረሰባቸው ኩባንያዎች መካከል ንብረትነቱ የቻይና ባለሀብት የሆነ የቺፑድ ፋብሪካ እንዲሁም የአዋሽ መቀሌ የባቡር መንገድ ግንባታ ስራ ላይ የተሰማራው የቱርኩ ኩባንያ ያፒ መርከዝ ይገኛሉ። በከተማዋ ከሚገኙ የውጭ ኩባንያዎች መካከል የህዋት ኃይሎች የቱርክና የቻይና ኩባንያዎችን ለይተው ኢላማ ማድረጋቸውን የገለጹት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ለዚህም ምክንያቱን ያስረዳሉ።
የማምረቻ ኢንዱስትሪዎችን ሲያወድም በቱርክና በቻይና ባለሀብቶች የተያዙት የማምረቻ ተቋማቶች ለይቶ አውድመዋል። ለምሳሌ ኮምቦልቻ ያለ ያያችሁት ኢትዮ ቺፑድ ፋብሪካን ያወደመበት ዋናው ምክንያት መንገዱ አይመችም። እንዳያችሁ ጠመዝማዛ ነው፣ በጣም ሩቅ ቦታ ነው። ፊት ለፊት ላይ ያሉትን ሳይነካ ውስጥ ሄዶ ያወደመበት ምክንያት አንዱ ፋብሪካው ትግራይ ላይ ካሉ ፋብሪካዎች ጋር ተወዳዳሪና ዓለም አቀፍ ኤክስፖርት የሚያደርግ ነው። ሁለተኛ ባለቤቶቹ ቻይናዎች በመሆኑ የመንግስትን አቋም ቀጥታም በሆነ ቀጥተኛ ባለመንገድ ደጋፊ በመሆኑ ፖለቲካል ፍላጎት ያለውና የፖለቲካ ጥቃት እንኳን አማራ የውጭ መንግስታትንም አቅም ካገኘ ለመበቀል ወደ ኋላ የማይል እቡይ ቡድን ያደረገው ድርጊት ነው። አሳዛኝ ነው።
የህወሓት ባለስልጣናት ለዚህ ክስ ቀጥታ ምላሽ ባይሰጡም ነገር ግን ተቋማትን በማውደም እንዲሁም ንጹሃንን ኢላማ በማድረግ በታጣቂዎቻቸው ላይ የሚቀርቡትን ክሶች እንደማይቀበሉ ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። የህወሓት ኃይሎች ተቆጣጥረው በቆዩባቸው የአማራ ክልል አካባቢዎች የደረሰውን አጠቃላይ ውድመትና ዘረፋ የሚያጠና ቡድን ተሰማርቶ ጥናት በማከናወን ላይ እንደሚገኝ ክልሉ አስታውቋል።
አሁን ደግሞ ወደ ሐይቅ ከተማ ነው የምንሄደው። በሐይቅ ከተማ የሚገኙ የማህበራዊ አገልግሎት ሰጪ ተቋማትና የመንግስት ተቋማት ሙሉ በሙሉ በህወሓት ኃይሎች ጉዳት እንደደረሰባቸው የከተማው አስተዳደር አስታውቋል። በአሁኑ ወቅት ለማህበረሰቡ አገልግሎት መስጠት የሚችል ተቋም እንደሌለ የከተማዋ ምክትል ከንቲባ መስዑድ አበራ ገልጸዋል። ጉዳት ከደረሰባቸው ተቋማት አንዱ ከሆነው ከሐይቅ ሆስፒታል የህወሓት ኃይሎች መድኃኒቶችና የህክምና ማሽኖችን ጨምሮ የሆስፒታሉን ንብረቶች ዘርፈው ሲወስዱ መመልከታቸውን አንድ የሆስፒታሉ ሐኪም ለአሜሪካ ድምጽ ተናግረዋል። የሰብአዊ መብቶች ጥሰቶችና የተቋማት ውድመቶችን በተመለከተ የሚቀርብባቸውን ክሶች የህወሓት አመራሮች በተደጋጋሚ ማስተባበላቸው ይታወሳል። አሁንም ዘገባው የኬኔዲ አባተ ነው። ወደዚያው እንለፍ።
በአማራ ክልል ደቡብ ወሎ ዞን የምትገኘው የሐይቅ ከተማ በሰሜን ኢትዮጵያው ግጭት ከፍተኛ ጉዳት ከደረሰባቸው ከተሞች አንዷ ነች። የህወሓት ኃይሎች ከጥቅምት 10 እስከ ዳር 28 በሐይቅ ከተማ በቆዩባቸው ጊዜያት በከተማዋ የሚገኙ በርካታ ተቋማት ዘረፋና ውድመትን ጨምሮ በተለያየ መጠን ጉዳቶች ደርሰውባቸዋል። በከተማዋ ከፍተኛ ጉዳት ከደረሰባቸው ማህበራዊ አገልግሎት ሰጪ ተቋማት መካከል የሐይቅ የመጀመሪያ ደረጃ ሆስፒታል ይጠቀሳል። የሆስፒታሉን ጉዳት ለመመልከት ወደ ስፍራው ባቀናንበት ወቅት በአንዳንድ ህንጻዎቹ ላይ ከፍተኛ ጉዳት መድረሱንና በርካታ ንብረቶቹ መውደማቸውን እንዲሁም የተቀሩትም ተበታትነው መገኘታቸውን ታዝበናል። የህወሓት ኃይሎች ሆስፒታሉን ከተቆጣጠሩት በኋላ መድኃኒትና የህክምና ማሽኖችን ጨምሮ የተለያዩ የሆስፒታሉን ንብረቶች ዘርፈው በጭነት መኪኖች ሲያጓጉዙ መመልከታቸውን፣ መኖሪያቸው በሆስፒታሉ አቅራቢያ መሆኑን የነገሩን የሆስፒታሉ የህክምና ባለሙያ የሆኑት አቶ ጥላሁን አስፋው ይገልጻሉ።
ሰፈሬም እዚህ ሆስፒታሉ አካባቢ ነበር። የሚሆነውን ነገር ሁሉ መለከት ነበር። መጨረሻ ላይ ሰራዊቱ ወደ ደሴ አቅጣጫ ካሸገሸገ በኋላ የትራንስፖርት መኪና ኤስዩቪ ሲኖ እንደገና የእርዳታ ተሳቢ መኪና ይዘው ይመጡ ሲጭኑ የነበረው እሱ በአይኔ ነበር ሲያየ ነበረው። መጀመሪያ ላይ ፍሉድ ባክ ነበር ይሄ ለሰራዊታቸው ቁስለኛ የሚሆን የወጣ አንድ አራት መኪና የሚሆን እሱን ይዘወጡ። ከዛ በኋላ ማሽን ነው የሆስፒታሉን ማቴሪያል ማሽን መድኃኒት ጭነው ይተመላለሱ። ሶስት ቀን አራት ቀን ሙሉ ጭነው ሲወጡ የሆስፒታሉ ፍራሽ ሁሉ ተጭኖ ሲወጣ እኔ አይኔ ባይኔ አይቻለሁ።
ከደረሰበት ጉዳት አንጻር ሆስፒታሉን ወደ ቀድሞ አገልግሎቱ በአጭር ጊዜ መመለስ ከባድ መሆኑንም የገለጹት አቶ ጥላሁን ሆስፒታሉ አገልግሎት መስጠት ካቆመ በኋላ በወሊድ ምክንያት ህይወታቸውን ያጡ እናቶች መኖራቸውንም ተናግረዋል።
ሶስት እናቶች መሞታቸውን አቃለ። ከገጠር የመጡ እንደውም አንዷን ይዟት መጥተው ነበር። ልክ እንደሄድ እንደተመለሰች ነው ሞተችው። ወደ ሆስፒታል የምንመጣ የገጠር ሰው አገልግሎት እንዲሰጥ ነው የሚመስለው። ያዋልዱኛል ብላ ነበር የምትገምተው። ያለውን እኮ ችግር እኮ ያውቁታል እኮ ዙሪያው የጦርነት እንትን ሲጨንቃቸው ወደ ሆስፒታል ወደ ጤና ተቋም ነው ይዘዋት የመጣሁት። ግን ሲመጡ ያገኙት ነገር ሌላ ነገር ነው። ሆስፒታሉ እንደዚህ ወድሞ ነው ያዩት። ተመልሶ ሄዱ። እንደሄደች ህይወቱ አልፏል። ሌሎችም እንደዚሁ እዛው ቤታቸው ህይወታቸው አልፏል። ቤታቸው ሲወልዱ ማለት ነው። ሶስት አሁን እዚህ አካባቢ ባለሙያ መሆኔን ያወቀ ይገርማል። ወላዶች ሁሉ ይመጣሉ። እኔ ምንም አደርግ ነው ላ ባለሙያ ነኝ ሙያዬ። እውነት ነው የምነግርህ። እኔ ጋር ይመጣሉ ሲጨንቃቸው። እኔ ምንም ምረዳችሁ ነገር የለም።
ከዚህም በተጨማሪ እንደ ስኳር፣ HIV እና የደም ግፊት ባሉ በሽታዎች የሚታመሙ የሐይቅ ከተማና አካባቢው ነዋሪዎች መድኃኒት ማግኘት ባለመቻላቸው ለከፋ ጉዳት መጋለጣቸውንም የሆስፒታሉ የህክምና ባለሙያ አቶ ጥላው ገልጸዋል። የስኳርና የደም ግፊት ታማሚ መሆናቸውን የሚገልጹት የሐይቅ ከተማ ነዋሪው አቶ መሐባ ሁሴን የሆስፒታሉ ውድመት ተጽዕኖ ካሳደረባቸው ሰዎች አንዱ ናቸው። አቶ መሐባ ለህመማቸው መድኃኒት ማግኘት ባለመቻላቸው ለህይወታቸው እንደሚሰጉ ተናግረዋል።
የስኳር ታማሚ ነኝ፣ ግፊት አለብኝ። መድኃኒት ያው ቼክ እየተደረኩ በየወሩ ጤና ጣቢያ እየሄድኩኝ እወስድ ነበረ። አሁን ግን በምንም ታምር የለም። ይሄ መድኃኒት ተቋርጦ በከፍተኛ ደረጃ ላይ ነው የምገኘው። ለህይወቴ አስኪ ቦታ ላይ ነው የምገኘው። በቃ መኖርና መኖርም በቃ ምንም አላወኩትም። ከዛሬ ነገ ሞታለሁ ይያልኩኝ ያው በመጠባበቅ ላይ ይገኛል። ስለዚህ ይሄንንም መንግስት ባስቸኳይ መድኃኒቶች ትኩረት አድርጎበት መፍትሄ እንዲሰጠን እጠይቃለሁ።
ሆስፒታሉ በተጨማሪ በሃይቅ ከተማ የሚገኙ ትምህርት ቤቶችም ከፍተኛ ጉዳት እንደደረሰባቸው የገለጹት የከተማ አስተዳደሩ ምክትል ከንቲባ መስዑድ አበራ በዚህም ሳቢያ ተማሪዎችን በቅርብ ጊዜ ወደ ትምህርት ገበታ መመለስ አዳጋች መሆኑን ይናገራሉ።
የጥላት ኃይል ከተማችን እንደገባ አጠቃላይ ጥፋት ነው የደረሰው። ጤና ተቋሞችም ደረጃ ማለት ነው። ከተማችን ላይ አንድ ሆስፒታል አለ እንዳልነበረ የተደረገበት ሁኔታ አለ ማለት ነው። ሙሉ ማሽኖች ተመዝብረዋል ተጭነው ሄደዋል አለ የሚባል ቁሳቁስም ሀብትም የለንም በጤና ተቋሞቻችን በኩል ማለት ነው። ትምህርት ቤቶችም አካባቢ ኦፊሻሊ አራት የመንግስት ተቋም ትምህርት ቤቶች አሉ ከተማችን ውስጥ። አራቱም አልፎ አልፎ ከመስተዋቶች እንደዚህ ካለመሰበር ባለፈ አጠቃላይ ለመማር ማስተማር የሚያገለግሉ ቁሳቁሶች ተመዝብረዋል እና ባጭር ጊዜ ተማሪዎቻችን ወደ ትምህርት ቤት የሚመለሱበትን ሁኔታ ለመፍጠር እጅግ በጣም እንደ ከተማ አስተዳደር እንቸገር ይመስለኛል።
በከተማዋ የሚገኙ ሁሉም መንግስታዊ አገልግሎት ሰጪ ተቋማትም የህወሓት ኃይሎች የጥቃት ኢላማ መሆናቸውንም አቶ መስዑድ ገልጸዋል። አሁን ላይ ህብረተሰቡን ሊያገለግል የሚችል ተቋም በከተማዋ እንደሌለም ነው የተናገሩት።
እንደምታውቁት ተቋማቶች እጅግ በጣም ከምልህ በላይ ወድመዋል። በርካታ የመንግስት ተቋማቶች ንብረቶች ነበሩ ተዘርፈዋል። ያልሄዱትም እንዳጠቃላይ አገልግሎት እንዳይሰጡ ተደርገው ተሰብረዋል። በሌላም አካል እንደዘረፉ ተደርጓል። ከዛ ባለፈ ደግሞ ወደ አራት ሴክተሮች በዙ በጥፋት ኃይል ቃጠሎ እንዲደርስባቸው ተደርጓል። ሙሉ በሙሉ ውስጣቸው የነበረው የሰራተኛ መረጃ ተካላይ የተገልጋዩ ማህበረሰባችን መረጃዎችም በሳት እንዲጋዩ የተደረገበት ሁኔታ ስላለ ከተማው ላይ በመንግስት ተቋማት በኩል የደረሰው ችግር በጣም የከፋ ችግር ነው። ያው በተሰቡም በዛ ልክ ሊያገለግል የሚችል ተቋም እንደሌለን ነው ምረዳው ማለት ነው።
በሃይቅ ከተማ የህዋት ኃይሎች አድርሰዋል የተባለውን አጠቃላይ ጉዳት በተመለከተ በዝርዝር ጥናት እየተደረገ መሆኑንም የከተማ አስተዳደሩ ምክትል ከንቲባ መስዑድ አበራ ገልጸዋል። የሰብአዊ መብቶች ጥሰቶችንና የተቋማት ውድመቶችን በተመለከተ የሚቀርቡባቸውን ክሶች በተደጋጋሚ ሲያጣጥሉ የቆዩት የህዋት አመራሮች በህዋት ኃይሎች ደርሰዋል የተባሉ ጉዳቶችን በተመለከተ በገለልተኛ አካል ጥናት እንዲደረግና የጥናቱን ውጤት ተከትሎ እርምጃ እንደሚወስዱ ከዚህ ቀደም መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ ሃይቅ።
ዘጋቢያችን ኬኔዲ አባተን ላጠናቀረው ዘገባ እናመሰግናለን። አድማጮች አሁን ለመሰናበት ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከኮቪድ-19 ጋር በተገናኘ ያለፉት 2 ዓመታት ያረጋገጡት ነገር ቢኖር ያን ሰው ተጋላጭነት ሁላችንም ላይ አደጋ ደቀይ መሆኑን ነው። ይህን ያሉት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሀገራቸው ግብ ወረርሽኙን መግታት፣ ቀጣዩ ወረርሽኝ ከመቀስቀሱ በፊት ዓለምን በጠንካራ የመከላከል አቅም ላይ ማድረስ እንደሆነ ተናግረዋል። በዲሞክራሲ ጉባኤ ላይ ባደረጉት ንግግር ዩናይትድ ስቴትስ እስካሁን ከ330 ሚሊዮን በላይ ደህንነታቸው የተረጋገጠ ውጤታማ ክትባቶችን ለ110 የዓለም ሀገራትና የምጣኔ ሀብቶች ማዳረሷን ተናግረዋል። ይህ ተግባር ከመጪው መኸር ወቅት በፊት 1.2 ቢሊዮን ክትባቶችን ለማዳረስ የተያዘው እቅድ አካል ነው። ቢያንስ 70% የዓለም ሕዝብ ከመጪው መስከረም ወር በፊት ጥራት ባለው ደህንነቱ በተጠበቀ ውጤታማ ክትባት ለመከተብ ግብ አስቀምጠናል ብለዋል ብሊንከን።
To do this, countries must step up our efforts to boost production.
ይህንን ለማድረግ አገራት ለዓለም አቀፍ የክትባት ስርጭት ተቋም ኮቫክስ የተገባው ቃል ይከበር ዘንድ ክትባት የማምረት ጥረታችንን፣ የክትባት ልገሳችንን፣ በስተመጨረሻ ክትባቶችም ለታለመላቸው የክትባት ተግባራት ይውሉ ዘንድ ለተግዳሮቶች ልባት በመስጠት ረገድ ሊያግዙን ይገባል።
ይህም ክትባቶቹ የሚከማቹበትን ቦታ የማስተናዳትና በሚሊየን ለሚቆጠሩ በተገቢው ሁኔታ ለማዳረስ የሚችል የሎጂስቲክስ ዝግጅነት ሀገራት የጅምላ ክትባት ዘመቻዎችን እንዲያደርጉ ማገዝና የጤና ባለሙያዎችን መርዳትን እንደሚያጠቃልል ብሊንከን ተናግረዋል። ዲሞክራሲያዊ አስተዳደሮች ዓለም አቀፉን ጥረት ለመምራት በልዩ ሁኔታ ብቁ መሆናቸውን ተናግረዋል።
Democracies at their best are resilient, creative.
ዲሞክራሲያዊ አስተዳደሮች ብርቱ በፈጠራ ኃይል የተሞሉ ውስብስብ ችግሮችን መወጣት የሚችሉ አስፈላጊ ሲሆን ከአዳዲስ ለውጦች ጋር በፍጥነት የሚላመዱ ናቸው። ከሁሉም በላይ ደግሞ ቀውስ ባየለበት ጊዜ የህዝባቸውን ፍላጎት በማሳካት ረገድ ቁርጠኛ ናቸው።
የኮቪድ-19 ስርጭትን ለማቆም ሀገራት ለዜጎቻቸው ግልጽና ቀጥተኛ መሆን አለባቸው። መረጃን ማጋራት፣ የህዝብን ሀብት መጠቀም፣ ስህተት ተፈጽሞም ሲገኝ ስህተቱን ማመን ያስፈልጋል ብለዋል ብሊንከን። እያንዳንዱ ሰው ራሱን ካልተከላከለ ከወረርሽኙ መትረፍ ስለማይቻል በየትኛውም ስፍራ ያለ እያንዳንዱ ሰው ደህንነቱ የተጠበቀና ውጤታማ ክትባት ማግኘቱን ማረጋገጥ አለብንም ብለዋል።
Government officials, public health experts, scientists, civil society members,
የመንግስት ባለስልጣናት፣ የህዝብ ጤና ባለሙያዎች፣ ተመራማሪዎች፣ የሲቪል ማህበራት አባላት በወረርሽኙ ምላሽ ላይ በጋራ የሚሰሩ በበሽታው የተያዙ ሰዎችን ከመከታተል እስከ ክትባት ስርጭት ተሳታፊ የሆኑ ሁሉም ዜጎች የኮቪድ-19 ቫይረስን ለመዋጋት ቁልፍ ሚና አላቸው። ጠንካራ የዲሞክራሲ እሴቶችም ናቸው።
ወረርሽኙን ለመግታት ርብርቡ እየተጠናከረ በመጣበት በአሁኑ ሰዓት ለነዚህ እሴቶች መገዛት አስፈላጊ መሆኑን ብሊንከን አክለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ VOA ዘውትር በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ጀምሮ ትኩስ ዓለም አቀፍ ዘገባዎችን፣ ጥልቅ ትንታኔዎችን እንዲሁም ሚዛናዊ መረጃዎችን ያደርሳችኋል። በቅዳሜና እሁድ ስርጭቶቻችን ለጥያቄው መልስና የራዲዮ መጽሔትን ጨምሮ የየዕለቱ አበይት ጉዳዮች ይሰማሉ። የቅዳሜና እሁድ ምሽት ቀጠሯችሁን ከኛ ጋር አድርጉ። የአሜሪካ ድምጽ VOA
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማኒ አብራችሁን ስለቆያችሁ እናመሰግናለን። ከመሰናበታችን በፊት አንድ ሙዚቃ ጋብዛችሁ ጌታመሳይ አበበ ሽሽት ይሉናል። በእኔ በኩል ዘፈኑን ጋብዤ ሰናበታችሁ። ሰላም በደህና ደሩ። And then my kids are talking to me.